ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
እዚህ ስመጣ ደግሞ ተስፋ አልቆረጥኩም። በእርግጥ ስራ የለኝም፣ ቤት ተከራይቼ ነው የምኖረው። ገንዘቤን ጨርሻለሁ። የጨረስኩትን ለቤተሰቦቼ ነው ብዙ ነገር ያደረግኩት። ግን ደግሞ ነገ ከነገ ወዲያ የሆነ ነገር እንዲኖረኝ ይፈልጋል።
ከስደት አስቸጋሪ ኑሮ በኋላ ወደ ሀገራቸው የተመለሱ ኢትዮጵያን መካከል የተወሰኑት ለከፍተኛ ችግር እየተዳረጉ መሆኑን ተናግረዋል። ይህን የተመለከተው ዘገባ በምሽት ቆይታችን ይደመጣል። ይህንና ሌሎች ዘገባዎች የተካተቱበትን የምሽቱን ስርጭት የምመራው ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በድምፅና በምስል ምህንድስ ነው አብሮን ይቆያል። አብራችሁ እንድትቆዩ እንጋብዛለን። ወደ መጀመሪያው ዘገባ እንሻገር። ከስደት አስቸጋሪ ኑሮ በኋላ ወደ ሀገራቸው የተመለሱ ኢትዮጵያን መካከል የተወሰኑት ለከፍተኛ ችግር እየተዳረጉ መሆኑን ተናግረዋል። ለመስራት ፍላጎቱና ብቃቱ እያለን በመንግስትም ሆነ በማህበረሰቡ ዘንድ እምነት ሊጣልብን ባለመቻሉ ለሞራል ስብራትና ለኢኮኖሚያዊ ችግር እየተጋለጥን ነውም ብለዋል። ለዚህ ማሳያ ይሆን ዘንድ አስቴር ምስጋናው በባህር ዳር ከተማ ኑሮ በሀገሬ የተሰኘ ማህበር አቋቁመው ውጣ ውረዶችን በጋራ ለመጋፈጥ እየሞከሩ ካሉ ወጣቶች ጋር ቆይታ አድርጋለች። በመቀጠል ይቀርባል።
ወጣት ዝናሽ ብዙ እንዳለው ከአምስት ዓመታት በላይ በአረብ ሀገር በስደት ኑሮ ያለው ትላለች። እዚህ ሀገር ቤት ውስጥ እያለችም ተምራ ተመርቃ በአንድ የግል ድርጅት ውስጥም ትሰራ እንደነበር ትናገራለች። ኑሮ አልሞላ ሲል ስደት መምረጧንም ታዋሳለች።
አሰሬ ከልጇ ቤት ታሰራኛለች፣ አሰሬ ከልጇ ልጅ ቤት ታሰራኛለች እያሳሳቀች፣ እቺ እንደ ሳት ናት ዘይናር ነው የምትል እኔ በሌለሁበት ናር ማለት ሰዓት ማለት ነው። ጎበዝ ናት ትላለች። እኔ ስመጣ ደግሞ አንቺ ሰነፍ ነሽ እንደከላይ አይደለሽም ትለኛለች። እያሳሳቀች እያታላለች ከእሷ ቤት አልፎ ከልጇ ቤት አሰርታኛለች፣ ከልጇ ቤት አልፎ ከልጅ ልጇ ቤት አሰርታኛለች። እኔ ግን ያሉኑ ነገር ተወጥቼ ነው የመጣሁት። እዚህ ስመጣ ደግሞ ተስፋ አልቆረጥኩም። በእርግጥ ስራ የለኝም፣ ቤት ተከራይቼ ነው የምኖረው። ገንዘቤን እጨርሻለሁ። የጨረስኩትን ለቤተሰቦቼ ነው ብዙ ነገር ያደረግኩት። ግን ደግሞ ነገ ከነገ ወዲያ የሆነ ነገር እንዲኖረኝ ይፈልጋል። ጉልበት አለኝ፣ ኢቨን ድግሪ አለኝ። ከተመለስኩ በኋላ ድግሪን ተምሬያለሁ እና ግን የስራ እድል የለኝም።
ዝናሽን የመሳሰሉ ከተለያዩ የአረብ ሀገራት የተመለሱ በባህር ዳርና በአካባቢዋ የሚኖሩ ከሰባ በላይ የሚሆኑ ሴቶች ኑሮ በሀገሬ የሚል ማህበር ከሰሞኑ መስርተዋል። የማህበሩ መስራቾች ወይዘሮ ፋሲካ ወለና ዝናሽ ብዙ እንዳላማው ስለ ማህበሩ አላማ እንዲህ ብለዋል።
እውቅና ለማግኘት ከስምንት ዓመት በላይ ለፍተናል፣ አላገኘንም። ስንበታተንም ስንገናኝም ባለቀ ሰዓት አሁን እውቅና አግኝተናል። የማህበሩም አላማ እንግዲህ ብዙ ጊዜ በእኛ አካባቢ ስደት ይበዛል። አዎ ተሰደናል። እንሰራለን፣ እንለወጣለን ብለን ሂደናል። እንዳሰብነው አላገኘንም። ባላገኘንበት ሰዓት ደግሞ መንግስት ወደ ሀገራችሁ ግቡ ባለበት ሰዓት ተመልሰናል። ግን ከተመለስን በኋላ የተመቻቸ ህይወት አላገኘንም። ብዙ ጓደኞቻችን በየቦታው የተለያየ ቦታ ላይ የደረሱ ጓደኞቻችን አሉ፣ ቤት ዘግተው የተቀመጡ አሉ። እነሱን በማሰብ ነው ይህን ማህበር የመሰረት ነው።
እኛ አሁን ተሰባስበናል። ላልተሰባሰቡት ደግሞ ድምፅ ለመሆን ነው እኛ አሁን አላማችን የመጣ ነው ማለት ነው። ብዙ ያልተሰባሰቡ ሰዎች አሉ፣ በየቤታቸው የስነ ልቦና የገንዘብ የምን ችግር ገጥሟቸው ስንት ነገር እንደማያውቁ ቤታቸው የተቀመጡ ብዙ ሰዎች አሉ እና እነሱንም እናግዛለን ብለን ነው እኛ አሁን እዚህ ቦታ ላይ የተሰባሰብ ነው።
ከስደት ተመላሾቹ ስለ ማህበራቸውና በውስጣቸው ያለውን እምቅ አቅም ለመግለጽ ለጋዜጠኞች ባዘጋጁት መድረክ ላይ እንደገለጹት በማህበረሰቡም ሆነ በመንግስት በኩል ይሰራሉ ተብሎ እምነት እንዳልተጣለባቸው፣ ይህም ፈተና እንደሆነባቸው ገልጸዋል። መራዊት ምስጋናውና ሁሉ ሀገርሽ በእውቀት ይህንን እንዲህ አብራርተውታል።
መስራት እንችላለን። የመስራት አቅሙ 100% አለን። ምክንያቱም ከሀገር ውጭ ስንወጣ ከ18 ሰዓትና ከዛ በላይ ሰርተን ነው የምንውለው የምናድረው። ሰው ከሀገራችን ላይ ይህን 18 ሰዓት ብንጠቀምበት ብዙ ለውጥ ለቤተሰብ ብሎም ለሀገር እንጠቅማለን ብዬ አስባለሁ። ተደማጭነት የለንም። ተደማጭነት የሌለን ምክንያት ደግሞ 50-50 የሚባሉ ንግግሮች አሉ። ይህን ነገር መቅረፍ እንድንችል ሚዲያዎችም እድልን ቢከፍቱልን።
ስደት ላይ ከአምስት ዓመት በላይ ሁላችንም ብንሰራ በሀገራችን ብዙ ችግር አለብን። ብዙ ስሞች ይሰጡናል። ከስሞችም አልፎ እኛ ሙሉ ሰው እንደሆን የማያምን ሰው አለ። ሴትነታችንን በውስጣቸው ማያምኑ አለ። ግን እኛ ሙሉ ሰው ነን። እዚህ ጋር ብዙ ፈተና አይተን ብዙ መስዋዕት ከፍለን በሰው ሀገር ስደት የቆየን ሰው ነን። በአገራችን ደግሞ ብዙ ተስፋ አለ። ያው ይሄን ማህበር አሁን አቋቁመናል እህቶቻችን ድምጻቸውን ለማሰማት። ከዚህ በኋላ ደግሞ ያው ቤት ውስጥ ያሉ እንደኛ እንዲህ እናንተን አግኝተው ማውራት ያልቻሉ መስራት የማይችሉ አይናቸው ሁሉ የተሳወረ አለ። ገበያ ላይ ብትገቡ ብቅልና ጥንጁት ሽጠው ነው የሚያድሩት። ግን በስደት ቆይተው ምንም ነገር የሌላቸው ብራቸው በአጋጣሚ በቤተሰብ የተበላለ በፍቅረኛም ሆነ በእህት ወንድም የተበላለ ምንም ነገር የሌላቸው ማለት ነው። ይሄን ማህበሩን የመሰረት ነው እነሱን ታሳቢ አድርገን የህቶቻችን ድምፅ ለማሰማት የህብረተሰቡን ግንዛቤ ለመፍጠር
ወደ ባህር ዳር ከተማ አስተዳደር ስራና ስልጠና መምሪያ የስምሪት ማስፋፊያ መምሪያ ኃላፊ ወደ ሆኑት ወደ አቶ ዘውዱ ደሳለኝ ከስደት ተመላሾቹ ያነሱትን ጥያቄ ይዘን ወደ ቢሮአቸው ሄደን ነበር። እርሳቸው እንደሚሉት በመንግስት በኩል አስፈላጊው ድጋፍ እየተሰጠ ነው፣ ደግሞ መሰጠቱ ይቀጥላል ብለዋል።
እንደ ባህር ዳር ከተማ አስተዳደር በርካታ ተመላሾች እኛ ጋር ይመዘገባሉ። ከተመዘገቡ በኋላ ወደ ክፍለ ከተማ እንልካቸዋለን። ክፍለ ከተማ ደግሞ የመስሪያ ቦታ እና ስልጠና እንዲያገኙ ልክ እንደ አካል ጉዳተኞች እንደ አረጋውያን የተለየ ኮታ በመስጠት ተጠቃሚ እንዲያደርጉ እየሰራ ነው። ባለፈው ዓመት ብቻ ከ200 ያላነሱ ተመላሾችን የተለያዩ ስልጠናዎችና መነሻ ካፒታል እንዲያገኙ የማድረግ ስራ ሲሰራ ቆይቷል። አሁንም በዚህ በጀት ዓመትም በተለይ ከአጋር ጋር በመሆን አሁንም ወደ 73 ልጆች የሙያ ስልጠና ላይ ይገኛሉ። እነኚህ ተመላሾች ማለት ነው። አሁን ደግሞ ከእስር ቤት እየተመለሱ ያሉትን አስቸኳይ ድጋፍ የሚያስፈልጋቸውን የመለየት ስራ እየተሰራ የስልጠናና የመነሻ ካፒታል እንዲያገኙ ጎን ለጎን እየተሰራ የሚገኝበት ሁኔታ አለ።
ድጋፍ ካገኙት ከስደት ተመላሽ ዜጎች መካከል የተሰጡት የመስሪያ ቦታ ምቹ እንዳልሆነ ይናገራሉ።
ተብሎ የሚሰጣቸው አሉ። የስደት ተመላሽ ተብሎ የተሰጣቸውም ይኖራሉ። ሰጣቸውም ውጭ ነው። መሰረተ ልማት በጭራሽ ያልተሟላበትና ስማቸው ብቻ ፋይል ላይ ያለ ነው። ይህን ነገር ቢስተካከልልን።
ለዚህ ቅሬታ አቶ ዘውዱ ደሳለኝ ምላሽ አላቸው።
እነኚህ ያነሳሻቸው ማህበር መሰረተው እየተንቀሳቀሱ ያሉት ከነሱ ውስጥም ከዚህ በፊት ድጋፍ ያገኙዋሉ፣ ስልጠና ያገኙዋሉ፣ የስራ ቦታ ያገኙዋሉ። ግን ያው በተደጋጋሚ የመጠየቅ ሁኔታዎች ይታያሉ። አንዳንዴ እኛ ሀገር ላይ የሪሶርስ ችግርም አለ እና ያለችውን አጋጣሚ ተጠቅሞ ደግሞ የሚመጣም ተመላሽ አለ። በርካታ ስደት ተመላሾች በህገ ወጥ መንገድ በሰው ሀገር ላይ የሚኖሩ እስካሉ ድረስ መንግስትም እነሱን የመመለሱን ስራ እየሰራ እስካለ ድረስ እነኛም እህቶቻቸው ደግሞ ድጋፍ ያስፈልጋቸዋልና የሚያገኟትን ትንሽ አጋጣሚ ተጠቅሞ መለወጥ ካልቻሉ ሁልጊዜ መደገፍም ያው አስቸጋሪ ነው የሚሆነው ለመንግስት።
የውጭ ጉዳይ ሚኒስቴር በቅርቡ በወጣው መረጃ እስካሁን በተለያዩ ችግሮች ውስጥ የሚገኙ 71,000 የሚሆኑ ዜጎች ከሳውዲ አረቢያና ከሌሎች ሀገሮች መመለሳቸውንና ከነዚህ ውስጥ አብዛኛዎቹ ሴቶችና ህጻናት መሆናቸውን አሳውቋል። ለአሜሪካ ድምጽ አስቴር ምስጋናው ባህር
ዳር። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምጽ አብራችሁን ስላላችሁ በጣም ደስ ብሎናል። አስቴር ምስጋናውን ለቀደመው ዘገባ አመሰግናለሁ። ወደ ሌላ ዘገባ ስንሻገር አዳዲስ ተመራቂ ወጣቶች ከሚገጥማቸው ፈተና መካከል አንዱ በተመረቁበት የትምህርት ዘርፍ ስራ ማግኘት አለመቻል ነው። በዚህ ምክንያት ለተስፋ መቁረጥና ብስጭት የሚዳረጉት ጥቂት አይደሉም። ፀሐይ ዳምጠው ያነጋገረቻቸው ሁለት ወጣቶች ግን የተመኙት የስራ ዕድል እስኪመጣ ሌሎች አማራጮችን መሞከር መርጠዋል። ምን ያክል ተሳክቶላቸው ይሆን?
ወጣት ዳዊት ኩራባቸው የኬሚካል ኢንጂነሪንግ ምርቁ ነው። ከዩኒቨርሲቲ ተመርቆ በወጣ ማግስት በተመረቀበት የትምህርት አይነት ተቀጥሮ ለመስራት እድል አልቀናውም። ከተወሰነ ጊዜ በኋላ ታላቅ ወንድሙን በትርፍ ጊዜ ለማገዝ በማሰብ የልብስ ስፌት ስራን በረዳትነት እንደተቀላቀለ ይናገራል።
ወንድሜ በርግጥ በዚህ ሙያ አልነበረ፣ መጀመሪያ ተማሪ ነበረ። ተምሮ ከጨረሰ በኋላ ያለ ሁኔታ ምች ስላልሆነ ወደዚህ ሙያ ገባ ማለት ነው። ኦልሬዲ ወደዚህ ሙያ ገባ ከአስር ዓመት በላይ ነው። እና እኔም ተመርቄ ከጨረስኩም በኋላ ሌላ ስራ እድል ለመሞከር ስለ የምፈልገውን ስራ ለመፈለግ ሞክሬያለሁ። ስላለ ግን ያለው ነገር ምች ስላልሆነ ወደዚህ ሙያ ገብተናል።
ዳዊት በአዲስ አበባ ከተማ በተለምዶ ሾላ ገበያ ውስጥ ከወንድሙ ጋር የኦሮሞ ባህል ልብስ ስፌት ስራውን ከጀመረ 3 አመት አስቆጥሯል። በእነዚህ አመታት ውስጥ የተመለከታቸውን ለውጦች እንዲያስረዳል።
እንግዲህ በህይወታችን ላይ ያለው ነው አንደኛው ከኢኮኖሚ ራስ መሳለው ሁሉም ያው ቤተሰቡን ያስተዳድራል። እኔም አሁን ያለሁበት ሁኔታ ጥሩ የሚባል ደረጃ ነው እና ወደዚህ ከገባም በኋላ ያለው ሁኔታ ይህ ነው ማለት ነው። በኢኮኖሚ ራሳችን መቻል።
ማሹ አብዱልቃድር ተፈላጊነቱ እየጨመረ ወደ መጣው የባህል አልባሳት ዝግጅትና ንግድ ስራ የተሰማራ ሌላ ወጣት ነው።
ወጂ ከና ከንጀል ቀብ አኒ ወቀፍሽን እንድራ እና በረቻቱ መንበር ነው ተኪ አዳዳት እየተነ ይገልጽ።
ይህን ስራ የጀመርኩት ከ15 አመት በፊት ነው። ትምህርት እየተማርኩ ነው አክስቴን እየረዳኋት ስራ የቆየሁት። አክስቴ የኦሮሞ ባህል ልብስ ቤት አላት እና እሷ ጋር ነው መስራት የጀመርኩት። እኔ መስራቸው የባህል ቃዎች ቦራቲ፣ ጮጮ፣ ከቀል የሚሰሩ መጠጫዎች እንዲሁም የተለያዩ በጨሌ የሚሰሩ የልብስ አይነቶችንም ሰራለሁ።
በአፕላይድ ሳይንስ የትምህርት ዘርፍ በቅርቡ የተመረቀው ማሾ ለ15 አመታት ያህል በባህላዊ አልባሳት ንግድ ውስጥ የተሰማሩ አክስቱን ሲያግዝ ቆይቷል። አሁን ላይ የራሱን የባህል አልባሳት መሸጫ ከከፈተ አንድ አመት እንደደፈነ ይናገራል።
ያው ጋር መለቃት ይጂሩ ጀቱን የሮ ከነኝ ወጀተን ወንደከና ባይ መለቃንስ ተይ ወሞንዳኑ ሁጂ ኩሞጂ ከሚትት ወጀቱን ለዳኒ ዋና መራዴም ፍጄ ወንደና ማያችሱን ቀቡ።
ይህንን ስራ ወደ ገንዘብ ለመቀየር ማንኛውም ሰው ጊዜ ሰጥቶ ቢሰራላለው ደግሞ ይሸጣል። ገበያ የለም ተብሎ የሚያሳስብ ስራም አይደለም። ሁሌም ተፈላጊ ነው። ለምሳሌ በጨሌ የሚሰሩ ቃዎችን በቀላሉ ቁጭ ባሉበት ሁሉ መስራት ይቻላል። አሁን እኔ ራሴ እንጂ የመስራት ከጀመርኩ አንድ አመት ሆኖኛል። እናም ስራዬን በመቶ ሺህ ብር ካፒታል ጀምሬ አሁን ላይ ካፒታሌ ከአምስት መቶ ሺህ ብር በላይ ሆኗል። እጅግ ጥሩ ስራ ነው። ተቀጥሮ ከመስራት ደግሞ እድሉ ካለ የራስን ስራ መስራት አዋጭ ነው። ወጣቶች ከቤተሰብም ሆነ ከሚቀርቡት ሌላ ሰው ተጠግተው በትዕግስት ሙያ መማር አለባቸው። እንዲሁም መነሻ የሚሆናቸውን ልምድና ገንዘብ ለማግኘት ያሉትን መሰናክሎች መቋቋም ግድ ነው።
ሁለቱም ወጣቶች የአዲስ ተመራቂዎችን ውጣ ወረድ ከግል ገጠመኞቻቸው ተነስቶ ይረዳሉ። ብዙ ወጣቶች ገና እንደተመረቁ ስራ ካላገኙ ወደ ተስፋ መቁረጥ ሲያጋድሉ ማስተዋላቸውን የሚናገሩት ወጣቶቹ ይህ ግን መፍትሄ እንዳልሆነ ይመክራሉ።
ምናልባት እሱን ስላለፍኩበትም ይህን ነገር ብዬ መናገር አልችልም። ምክንያቱም ህዝቡ አሁን ወደ ቤት እንዲመለስ የሚያደርገው አቅም ማጣት ወይ ደግሞ ከትምህርት እጥረት ሳይሆን ያለው ቢሮክራሲ ነው። ቢሮክራሲ አያሰራም። አንድ ነገር ለመጨረስ እንኳን ሌላ ቀርቶ መታወቂያም ለመውሰድ ያለው ቢሮክራሲ በጣም አዛ ነው እና ያለው ነገር ይከብዳል። ብቻ መልእክት ብዬ ማስተላለፍ ተስፋ ለመቁረጥ ነው። ብቻ ብቻ ነገር እያሰብኩ መኖር ነው እንጂ ላይ ባለው ነገር ብዬ ነው ማለት ነው።
የዘንድሮውን የኢሬቻ ክብረ በዓል በማስመልከት በተዘጋጀው የንግድ ኤግዚቢሽን ላይ የተሳተፉት እነዚህ ወጣቶች እንዲህ ያሉ መድረኮች ደንበኛን ለማፍራት ያላቸውን ጠቀሜታ ያስረዳሉ።
አመት ባዛሩ ለሶስት ቀን ነው ትናንትና የጀመርነው። በዓልና ደመራ ተደማምሮ ማለት ነው። ግን ከዚህ በፊት የነበረው አንድ ሳምንት ሙሉ ስራ ነበር። በጣም ቆንጆ ነበር የሚባለው። ዘንድሮ ግን ያለው ሀገራችን ያለው ኢንፍሌሽንም ህዝቡን እያስቸገረ ስለሆነ በገበያው ዙሪያ አመርቂ ይባላል። ያው ግን የተለመደው ለባዛር ደንበኞች ይችላሉ ነው የምናቀርበው።
ለሸመታ በስፍራው ከተገኙት ሰዎች መካከል ጥቂቱን አነጋግረናል። ጥራት ያለው ምርት በተመጣጣኝ ዋጋ እያገኙ እንደሆነ ይገልጻሉ።
እኔ ኦሲ አህመድ እባላለሁ። የምኖረው እዚሁ ከተማ ቢቢኔ ከተማ ነው የምኖረው። ለመግዛት የመጣሁት ያው የባህል እቃዎች እዚህ አሉ፣ ሁሉም አለ፣ ልብስም አለ። እሱን ለመግዛት የመጣሁት በጣም በጥሩ ሁኔታ ነው ያየሁት። ከውጭ የተሻለ እቃዎች እዚህ ይገኛሉ፣ በጣም የሚያማምሩ የኦሮሞ አዳዎች እዚህ ይገኛሉ። እንደሱን ለመግዛት የመጣሁት።
ዋጋው እንዴት ነው?
ዋጋው ምንም አይልም፣ ተመጣጣኝ ነው።
እንዲህ በዓላት በተቃረቡ ቁጥር ገበያ የሚደራላቸው ተፈላጊነታቸው የሚጨምርላቸው በባህል አልባሳት ንግድ ላይ የተሰማሩት ወጣቶች እዚህ ከመድረሳቸው በፊት ሁሉም ነገር አልጋ ባልጋ እንዳልነበረ ያስታውሳሉ። ለዛም ነው ወጣቶች አካባቢያቸው ላይ የሚገኝ መልካም እድል እንዲጠቀሙ የሚያበረታቱት። መሰናክሎች ቢበዙም የትዕግስትና የታታሪነት ውጤት ማራኪ እንደሚሆንም የሚመክሩት። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ አንዲት ወጣት እናስተዋውቃችኋለን። ምህረት ይልማ በ2019 የአውሮፓውያኑ ዘመን በማንዴላ ዋሽንግተን ፌሎሺፕ ስር ዩናይትድ ስቴትስ በሚገኙ ከፍተኛ የትምህርት ተቋማት ለሳምንታት የዘለቀ ስልጠና ከወሰዱ ወጣቶች መካከል አንዷ ናት። ቀደም ባሉ ዓመታት የሕክምና መሳሪያዎችን በሀገር ውስጥ ጥሬ ዕቃዎች የሚያመርት ድርጅት የነበራት ምህረት ወደ ሀገር ቤት ከተመለሰች በኋላ ዳይናሞ የተሰኘ ለሕፃናትና ለወጣቶች ቴክኖሎጂ ተኮር ስልጠና የሚሰጥ ተቋም መስርታለች። በዚህም የዚህ ዓመት የቶታል የሥራ ፈጠራ ውድድር አሸናፊ ሆናለች። በቅርቡ ደግሞ የአይዋ ዩኒቨርሲቲ የጆን ፓፓ ጆን የሥራ ዘርፍ ተጽዕኖ ፈጣሪ ወጣት በሚልም ተሸላሚ ሆናለች። ከእሷ ጋር ያደረግነውን አጭር ቆይታ በመቀጠል ነው።
ዩኒቨርሲቲ ኦፍ አይዋ ጆን ፓፓ ጆን ኢንተርፕረነር ሴንተር ከዚህ በፊት የዛሬ 3 ዓመት ለስድስት ሳምንት ትሬኒንግ የሰጠኝ ኢንስቲትዩት ነው። አብሮ ኢንስቲትዩት ፎር ኢንተርናሽናል ቢዝነስ ኮላቦሬት ያደርግ ነበር በሰዓቱ። እንግዲህ በሰዓቱ እዛ ሄጄ ሞር ሰፖርት ያገኘሁት ማይቢኤም ሶሉሽን ሄልዝኬር ቴክኖሎጂ በህክምና መሳሪያዎች ሎካል ሜዲካል ዲቫይስ ማኒፋክቸሪንግ ላይ ነበረ ስንቀሳቀስ የነበረው። ላውኮስት የሆኑ ህክምና መሳሪያዎችን እኛው ጋር አምርተን ለህብረተሰባችን ተደራሽ የሚሆንበትን መንገድ ፋሲሊቴት በማደርግበት ስራ ላይ ነበር ሰፖርት ያደረጉኝ። በኋላ ላይ ግን ወደዚህ ከተመለስኩኝ በኋላ ኤጁኬሽን ሴንተር ላይ መስራት ፈለግኩኝ። ካለው ጋፕ የተነሳ አብረን ሌሎች ጓደኞቼ ጋር ሆነን ከማይቢኤም ሶሉሽን በተጨማሪ ኤጁኬሽን ሴንተር ላይ ኢንጌጅ አድርገናል። እንግዲህ ዳይናሞ ሴንተር ፎር ቴክኖሎጂ በጣም በሰፊው ከ2019 መጨረሻ አካባቢ ጀምሮ እስካሁን ማለት ነው በሳይንስ ቴክኖሎጂ ኢንጂነሪንግ እና ማቴማቲክስ በጣም ልጆች ከኬጂ እስከ ዩኒቨርሲቲ ድረስ ላሉ ተማሪዎች በተለያየ መልኩ ከቲዮሬቲካል ሞር ፕራክቲካል ላይ እንዲያተኩሩ አድርጎ ቴክኖሎጂን በቀላሉ የሚያስተምር ተቋም ነው። በዚህ የትምህርት ሴንተር በተመዘገቡ እንግዲህ አቺቭመንቶች ነው ዩኒቨርሲቲ ኦፍ አይዋ ይሄን ሪኮግኒሽን ሊሰጠኝ ይቻለው።
ወደ ዳይናሞ ቴክኖሎጂ ማዕከል እንምጣ። ጅማ ከተማ ውስጥ ያለ የቴክኖሎጂ ማሰልጠኛ ተቋም እንደሆነ ሰምተናል። ተቋሙን ለማቋቋም ምክንያት የሆኑ ጉዳዮች ምንድን ናቸው?
ዩኒቨርሲቲ ላይ በጣም ብዙ ፕሮብለሞች ፌስ እናደርግ ነበረ። ይሄኛውም ዋነኝነት ክላስ ውስጥ የተማርነውን ቲዮሬቲካል ትምህርት ፕራክቲካሊ የምናይበት በቂ ላብራቶሪ የለም። ብዙውን ነገር ሳንረዳ እናልፍ ነበር። በምን መልኩ ይሄ ነገር ሊቀረፍ ይችላል የሚል ጥያቄ ውስጥ የነበረ በኋላ ላይ ግን እንደኔው አብረን አንድ ዩኒቨርሲቲ አንድ ኢንስቲትዩት የተማርን ጓደኞቼ ከፕሮግራም በኋላ ተገናኘን። ብዙ ሰዎችንም አወራሁኝ ያገኘኋቸውን በሚንት ቆይታዬ በምን ወጣቱ እንዴት አድርገን ማገዝ እንችላለን የሚለውን ስናስብ ፕራክቲካል ኤጁኬሽን ትልቁ ኪ እንደሆነ ስኪል ጋፕ ከቨር ለማድረግ አመንን፣ ወደ ስራም ገባን ማለት ነው ከጓደኞቼ ጋራ።
ከህፃናት ጀምራችሁ ወደ ላይ ከፍ እያላችሁ ወደ ታዳጊዎች እና ወደ ወጣቶች የሚያድግ አይነት የትምህርት ዘርፍ ነው። በምን መልኩ ነው ትምህርቱን እየሰጣችሁ የምትገኙት?
በስፔስ ሳይንስ ኤጁኬሽን እና በቴክኖሎጂ ከፋፍለን ነው የምንሰጠው። ቴክኖሎጂ ላይ ተማሪዎቹ እኛው ጋር በዳይናሞ ሴንተር ፎር ቴክኖሎጂ ኢኖቬሽን ዲፓርትመንት ላይ የተለያዩ የስቲም ኤጁኬሽን ኪቶች ኢኖቬት ይደረጋሉ፣ ዴቨሎፕ ይሆናሉ። ለምሳሌ ኤሌክትሮኒክስን ስናስተምር ኤሌክትሮኒክስን ፕራክቲካሊ ሞተር እንዴት እንደሚሽከረከር፣ በምን መልኩ ፕሮግራም እንደሚደረግ እያዩ ራሳቸው እየሰሩ እየሞከሩ ኢንተራክት እያደረጉ ያንን ስኪል እንዲይዙ ኪት ዴቨሎፐር ገንላቸዋል። ልክ እንደዛው በስፔስ ሳይንስ ኤጁኬሽኑም እንደዛው ፕራክቲካሊ እያዩ የሚማሩበትን መንገድ ነው የዘረጋ ነው። እድሜያቸውን በሶስት ከፋፍለን ከሶስተኛ ክፍል ላሉ ተማሪዎች ፕሮግራሚንግን ኢዚ በሆነ ወይ ኢንተርቴን እያደረጉ የሚማሩበትን፣ ከዛ ደግሞ እስከ 10ኛ ክፍል ያሉትን በዛው ሌቨል ፕሮግራሚንግን፣ ሮቦቲክስ፣ እንደገና ስፔስ ሳይንስ ኤጁኬሽንን ለእነሱ በሚሆን መልኩ ኤጁኬሽን ማቴሪያል አዘጋጅተን ከመጽሐፍ ጀምሮ ኮንቴንቶችን ለነሱ በሚመጥን መልኩ ከማድረግ ጀምሮ አዘጋጅተን ነው እያስተማርን ያለ ነው። ዩኒቨርሲቲ ላይ በዋናኝነት ሪሰርች ኮንሳልት እናደርጋቸዋለን። ጅማ ዩኒቨርሲቲ ጋራ ተማሪዎች እኛ ጋር እየመጡ ኮንሳልት የሚደረጉበትን መንገድ እንትን ብለናል። በቅርቡ እንደውም እዛው ኢንስቲትዩት ውስጥ ቦታ ተመቻችቶልን ሁለተኛ ሴንተራችንን እዛው ተማሪው በቅርበት እንዲያገኘን ላቡንም አክሰሱንም ኤቭሪቲንግ እዛው እንዲያገኝ በሚል ኤምኦዩ ልንፈራረም ነው ከጅማ ኢንስቲትዩት ፎር ቴክኖሎጂ ጋራ ማለት ነው። ለጊዜው ግን አሁን ሰርቪሱን እየሰጠን ያለ ነው ኢንዲፐንደንትሊ ጅማ ከተማ ውስጥ ነው።
የቴክኖሎጂ ተቋማት አብዛኞቹ አዲስ አበባ ላይ ያተኮሩ ናቸው። አዲስ አበባን ማዕከል በማድረግ ነው የሚንቀሳቀሱት። ማዕከሉ ትንሽ ለየት ባለ መልኩ በደቡብ ምዕራብ ኢትዮጵያ በመተገኘው ጅማ ከተማ ውስጥ የተቋቋመ ነው። በአካባቢው ያሉ ሰዎችንም ነው ለማገዝ ለመጥቀም እየተንቀሳቀሰ ያለው። እዚህ ውሳኔ ላይ እንዴት ደረሽ? አብዛኛ ነገሮች ያልተሟሉለት ሊሆን የሚችል አካባቢ እንደመሆኑ መጠን ምን ያክል ፈታኝ ነገሮች ገጥመውሻል? በምን መንገድ እየፈታሽ ይገኛል?
በዚህ ጉዳይ ላይ ከጓደኞቼ ጋርም ሁልጊዜ የምናወራው ጉዳይ ነው እና አዲስ አበባ ላይ ይብዛም ይነስ የተወሰነ ስቲም ኤጁኬሽን ሴንተሮች አሉ። ነገር ግን በቂ አይደሉም። በቂ ነው ብለን አናስብም። ሴንተራችንን አዲስ አበባ ማምጣት እንፈልጋለን። ግን እንደዚህ ክልል ከተሞች ላይ ብዙም ትኩረት ያላገኙ ቦታዎች ላይ ሄደን ብናግዝ አቅማቸውን በምን መልኩ ማውጣት እንዳለባቸው ያላወቁ ብዙ ሰዎችን ሰፖርት ማድረግ እንችላለን ከሚል አይዲያ ነው የተነሳ ነው። ሌላኛው ግን ዋነኛ ምክንያታችን ጅማ ዩኒቨርሲቲ በቴክኖሎጂ በፈጠራ እንቅስቃሴ ላይ ተማሪዎቹ ብዙ ጊዜ ጥሩ እንቅስቃሴ ያደርጋሉ። ግን ፋይናሊ ጋፑ ምንድን ነው? ፈጠራቸውን የሚያሳዩበት ወይ? ምክንያቱም እዛ ነው እኔ አንደር ግራጁዌትም ማስተር ሴድም እንትን ያልኩት ጅማ ዩኒቨርሲቲ ነው እና ያለውን ጋር በቅርበት እናውቀዋለን። ከሚያመጡት በላይ ማምጣት ይችላሉ። ለዚህ ደግሞ የተሟላ ሴንተር ሀሳባቸውን ወደ መሬት አውርደው ለህብረተሰቡም በደንብ ጥቅም ላይ ሊውል የሚችል ይችላሉ ብለን እናስብ ነበር። እኔና ጓደኞቼ አብረን የተማርነው እዛው ጅማና ሴንተሩን እንደ መጀመሪያ ጅማ ላይ ጀምረናል። ግን ሌሎች ቦታም እንደዚሁ ማስፋፋት እንፈልጋለን፣ አዲስ አበባንም ጨምሮ ማለት ነው።
ምህረት፣ እንግዲህ በ2019 የጎረጎሳውያኑ ዘመን ወደዚህ ወደ ዩናይትድ ስቴትስ በመምጣት በዩኒቨርሲቲ ኦፍ አይዋ ውስጥ ቆይታ ነበረሽ። እዚህ ያገኘሽው ልምድና እዚህ የነበረሽ ቆይታ ወደ ሀገር ቤት በመመለስ አንዳንድ አዳዲስ ሀሳቦች እንዲጀምሪ በምን መልኩ ጠቅሞሻል? በምን መልኩ ደግፎሻል?
በጣም ረድቶኛል። በሰዓቱ በነበረን የመጀመሪያ ኢንተርቪው ላይ ለመግለጽ እንደሞከርኩት እዛ ያለው የመረዳዳት መንፈስ በጣም የሚያስቀና ነው ብዬ ነበረ። ምንድነው ትልቁ ፖይንት? እኛ ወጣቶች በተለይ ደግሞ በቴክኖሎጂው መስክ የተማርን ብለን የምንለው ያለንን ነገር ለተናናሾቻችን ወይም ደግሞ ይህንን ነገር ለሚፈልጉት መስጠት ካልቻልን ሌላ ማንም ሰው ሊሰጥ እንደማይችል የተረዳሁት እዛ ሆኜ ነው። በጣም ከምነግርህ በላይ ያላቸውን ነገር ሼር በመደራረግ ያምናሉ። ቮለንተሪ ሰርቪሱ በጣም የሚያስቀና ነው ብዬ ነበር እና ለእኔስ ወገን እኔ ምን ማድረግ እችላለሁ ነው ጥያቄ ውስጤ የፈጠረብኝ። እኔ ከዚህ በተሻለ አሁን ከምሰራው በተሻለ መልኩ ለእኔሱ ወገን ምን ማድረግ እችላለሁ የሚል አይነት ማይንድ ሴት እንዳስቀምጥ አድርጎኛል። መጥቼም ያለኝን ሙሉ ጊዜ ሞሮ ሶሻል ኢምፓክቲንግ ፕሮጀክቶች ያተኮርኩበት ምክንያት ይሄ ነው።
እንግዲህ በዚህ በዩናይትድ ስቴትስ ውስጥ የሚኖሩ በርካታ በቴክኖሎጂ ዙሪያ የሚንቀሳቀሱ ትውልድ ኢትዮጵያውያንም አሉ። ለእነሱስ የምታስተላልፊው መልእክት ምንድን ነው? እናንተን ከመሰሉ ተቋማት ጋርስ በምን መልኩ ነው ሊተባበሩና ሊያግዙ የሚችሉት?
እሺ፣ በጣም አመሰግናለሁ። እንግዲህ በዋነኝነት እኛ እነኝን የምንሰራቸው ኤጁኬሽን ኪቶች በሰፊው እንድንሰራ በደንብ አድቫንስድ በሆነ መልኩ ወጣቱ ለተማሪው ተደራሽ እንድናደርግ እንፈልጋለን እና በተለያየ በሙያም እንደገና ደግሞ በብዛት እንዲመረት በፋይናንስ ሳፖርቱም ኮላቦሬት የሚያደርገን አካል ብናገኝ እንደ ድርጅትም በጣም ደስ ይለናል። ነገር ግን አሁን በምመጣ ጊዜ ደግሞ ባለኝ ቆይታ እዛው አሜሪካ ላይ ያለ የስቲም ኤጁኬሽን ሴንተር ቪዚት የማደርግበት ኦፖርቹኒቲ ባገኝና ኤክስፒሪየንስ ሼር ባደርግ ደስ ይለኛል። ምናልባትም ይህንን ፋሲሊቴት በማድረግ የሚያግዘኝ አካል ባገኝ እጅግ በጣም ደስ ይለኛል። ብዙ እንድማር፣ ብዙ እንዳቅና ብዙ እንዳመጣ።
የሚያዳምጡ በርካታ ትውልደ ኢትዮጵያውያን ስለሚኖሩ በዚህ ጉዳይ ላይ አዎንታዊ መልስ እንደሚሰጡ አስባለሁ። በጣም አመሰግናለሁ ምህረት ይልማ፣ ከቴክኖሎጂ ጋር በተያያዙ ጉዳዮች ስለምታደርጊያቸው እንቅስቃሴዎች፣ በተለይ ደግሞ ዳይናሞ የቴክኖሎጂ ማዕከል ስለተሰኘው የስልጠና ማዕከል ለወጣቶች ስላካፈልሽልን በእጅጉ እናመሰግናለን። የምሽቱ የጋቢና ቪኦኤ መጨረሻ ዘገባ ወደሆነው አንድ አጭር መሰናዱ እንሻገራለን። እንደ አውሮፓውያን አቆጣጠር በ2009 ዓ.ም አርጀንቲናዊቷ ፓውላ ኤስትራዳ የጡት ካንሰር እንዳለባት ተነግራት። ፓውላ በበሽታው ምክንያት የጸጉሯ መርገፍም አሳስቧት ነበር። ይህንን ችግር ለመመከት የሚረዳ የቴክኖሎጂ ውጤት ለመፍጠር ለዓመታት ለፍታለች። ምን ያክል ተሳክቶላት ይሆን? ኤደን ገረመው።
ኤስትራዳ በሙያዋ የግራፊክስ ዲዛይነር ናት። በአርጀንቲና ቡዌኖስ አይረስ በሚገኘው መኖሪያ ቤቷ ለስፖርት ጉዳቶች የሚለውን ቀዝቃዛ በረዶ መያዣ ጭንቅላቷ ላይ በማስቀመጥ ለራሷ በኪሞቴራፒ የሚከሰተውን የጸጉር መርገፍን የሚከላከልላት የራስ ቁር ሰርታለች።
የካንሰር ሐኪሜ ነገር ግን እኮ የኪሞቴራፒ ልትወስጅ ነው አለኝ። ነገር ግን እኔ በጣም ደስተኛ ነኝ። ልክ የካንሰር ህክምናዬን ስጨርስ ጸጉሬ ባለመርገፉ የተነሳ በጣም ስሜታ ሁኜ ነበረ። እኔ ይህንን ለራሴ ብቻ መጠቀም አልፈልግም ስል ሀሳቤን አጋራሁት። ልክ እንደ እኔ ሁሉም ሰዎች ጸጉራቸውን እንዳያጡ ፈልጋለሁ።
ከራስ ቁሩ የሚወጣው ቅዝቃዜ የደም ስሮችን ዝውውር በመገደብ የኪሞቴራፒ መድኃኒቱ የስቴራዳን የጸጉር መርገፍን ይገድባቸዋል። ከአስር ዓመታት በኋላም የስቴራዳ የሰራችው የራስ ቁር በአርጀንቲና፣ ቺሌ፣ ሜክሲኮ እና ስፔን እንዲሁም ደግሞ ዩናይትድ ስቴትስ ለሚገኙ ከ60,000 በላይ ለሚሆኑ ካንሰር ህሙማን አገልግሎት ሰጥቷል። እንደ አውሮፓውያን አቆጣጠር በ2017 ዓ.ም የአርጀንቲና የምግብና የመድኃኒት ቁጥጥር ባለስልጣን ፈቃድን ካለፈ በኋላ በአርጀንቲና የዚህ ቁር ፍላጎት ጨምሯል። ጎንዛሌዞ ሪካርዶ የካንሰር ሐኪም ናቸው።
ይሄ የራስ ቁር ቅዝቃዜን በመፍጠር ሰውነት ለየት ያለ መከላከያ እንዲያበጅ ያደርጋል። ይሄ ሲሆን መድኃኒቶቹ ወደ ጸጉራችን መብቀያዎች የመድረስ አቅማቸው ስለሚቀንስ ጸጉራችን እንዳለ እንዲቆይ ያደርጋል።
ይህ የራስ ቁር ከመጀመሪያው የኪሞ ህክምና ጀምሮ መደረክ ያለበት ሲሆን ኔጌቲቭ 4 ዲግሪ ፋራናይት ወይም ደግሞ ኔጌቲቭ 20 ዲግሪ ሴልሺየስ መሆንና በየ30 ደቂቃው መቀየር አለበት። ማሪን ኤል ፈርናንዴዝ 48 ዓመታቸው ሲሆን የካንሰር ታካሚ ናቸው። ይሄ የራስ ቁር በሽታውን በተለየ መልኩ እንዲረዱት እንዳደረጋቸው ይናገራሉ።
ይህንን የራስ ቁር ከመጠቀም በፊት ለሁለት ቀናት ያህል በማቀዝቀዣ ውስጥ ማቆየት ያስፈልጋል። ምክንያቱም በውስጡ በጀል የተሰራ የበረዶ ጥጥር አለው። ይህን ማድረጉ ትንሽ ጊዜ ይወስዳል፣ ነገር ግን በሽታውን በተለየ መልኩ እንድንዋጋ ስለሚያደርገን ጠቃሚ ነው።
በተመሳሳይ ኤልሳራምም የ64 ዓመት ጡረተኛ ሲሆኑ የጡት ካንሰር ታማሚ ናቸው። ይህንኑ ሀሳብ ይጋራሉ።
እንደ ታማሚ ራሳችንን የምናይበት ልጆቻችንም ሆኑ አካባቢያችን እኛን የሚያዩበት መንገድ ይለያል። ስለዚህ ይህንን ቁር ማድረጌን እቀጥላለሁ። ይሄ የራስ ቁር ስሜቴ እንዲሻሻል አድርጎታል። አድርጌው ምንም የሚሰማኝ ነገር የለም። ኪሞዬን ስጨርስ ቁሩን አውልቄ እንደ ማንኛውም ሰው ሕይወቴን እቀጥላለሁ።
የአሜሪካ ድምፅ ስትከታተሉት የቆያችሁት መሰናዶ ደግሞ ጋቢና ቪኦኤ። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ። የምሽቱን ዝግጅት ለእናንተ ስናደርስ ቆይታ መልካም ሳምንት ይሁንላችሁ።